ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ሰኔ 13 2015 ዓ.ም ዝግጅታችን ጀመረ። ዓለም አቀፉ የስደተኞች ቀን ዛሬ በዓለም ዙሪያ ተስፋ ከቤት ወዲያ በሚል መሪ ቃል እየተከበረ ይገኛል። እለቱን በማስመልከትም በሀገር ውስጥና በውጭ የሚገኙ ስደተኞችንና የሀገር ውስጥ ተፈናቃዮችን ጉዳዮች የሚመለከቱ በርካታ ዘገባዎች ይኖሩናል። በወላይታ ዞን በድጋሚ በተካሄደው የህዝበ ውሳኔ ጊዜያዊ ውጤት እንዲሁም ባንኮች ለግብርና ዘርፉ እንዲያበድሩ የተላለፈውን መመሪያም እንመለከታለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዓለም ምግብ ፕሮግራም የምግብ እርዳታውን በሚቀጥለው ወር ሊቀጥል እንደሚችል አስታወቀ። የዓለም ምግብ ፕሮግራም የምግብ እርዳታ በሚቀጥለው በኢትዮጵያ አቋርጦት የነበረውን የምግብ እደላ ፕሮግራም በመጪው ወር ቀጥላለሁ ነው ያለው የፕሮግራሙ ከፍተኛ ባለሥልጣን ትላንት ሰኞ ባስታወቁት ዘገባ። ሮይተርስ የላከውን አጭር ዘገባ እንግዲህ ወልዴ እንደሚከተለው ያቀርበዋል።
የፕሮግራሙ ከፍተኛ ባለሥልጣን እንዳሉት የምግብ እደላው የሚቀጥለው ምግቡ በቀጥታ ለማን ይደርሳል በሚለው ላይ ፕሮግራሙ የበለጠ ቁጥጥርና ውሳኔ ሰጪ የሚሆን ከሆነ ነው። ለእርዳታ አገር ውስጥ የሚገባው ምግብ ይሰረቃል በሚል የዓለም ምግብ ፕሮግራም ባለፈው ግንቦት ለትግራይ ክልል የሚሰጠውን እርዳታ አቋርጦ ነበር። በዚህ ወር ደግሞ በአጠቃላይ ለኢትዮጵያ የሚሰጠውን እርዳታ ማቋረጡ ይታወሳል። ፕሮግራሙ ሁለቱም ውሳኔዎች ላይ የደረሰው በኢትዮጵያ መንግሥት ውስጥ ባሉ ሰዎችና መዋቅሮች ጭምር የተደገፈ የእርዳታ ምግብ ዘረፋ ተፈጽሟል በሚል የአሜሪካ መንግሥት እርዳታውን ማቋረጡን ተከትሎ ነው። የዓለም ምግብ ፕሮግራምም ሆነ የአሜሪካ ዓለም አቀፍ ልማት ድርጅት ዩኤስኤድ በስርቆቱ በቀጥታ ተጠቃሚ ማን እንደነበር አልገለጹም ሲል የሮይተርስ ዘገባ አመልክቶ፣ ለውጭ ረድኤት ድርጅቶች በውስጥ በተሰራጨ መረጃ ግን የተወሰነው ምግብ ለኢትዮጵያ ሰራዊት እንደተሰጠ ተጠቁሟል። የኢትዮጵያ መከላከያ ሰራዊት የተሰረቀ ምግብ መቀበሉን አስተባብሏል። መንግሥት በበኩሉ በጉዳዩ ላይ ምርመራ እያደረገ መሆኑን ገልጾ የምግብ እርዳታው መቋረጡ ሰብአዊ ቀውሱን ያባብሰዋል ሲል ወቀሳውን አቅርቧል። በኢትዮጵያ ከ20 ሚሊዮን በላይ ሰዎች የምግብ እርዳታ ይሻሉ። ችግሩ የከፋውም ለረጅም ጊዜ በዘለቀው ድርቅና ለሁለት ዓመታት በተካሄደው ጦርነት ምክንያት ነው። የዓለም ምግብ ፕሮግራም የፕሮግራምና የፖሊሲ ረዳት ሥራ አስፈጻሚ ቫለሪ ጓርኔሪ በትግራይና በስደተኞች መጠለያ ላሉ ሰዎች እርዳታው በፈረንጆቹ አቆጣጠር በመጪው ሐምሌ አጋማሽ ሊጀምር እንደሚችል ጠቁመዋል። ባለሥልጣኑ አክለው እንዳሉት ግን የዓለም ምግብ ፕሮግራም የአካባቢና የክልል ባለሥልጣናት ምግቡን ማን እንደሚቀበል በመወሰን ረገድ ያላቸውን ሚና መቀነስ ይፈልጋል። እኛ ራሳችን በቀጥታ ውሳኔ ውስጥ መግባት እንፈልጋለን ሲሉ ተደምጠዋል ኃላፊዋ። ጓርኔሪ በተጨማሪም የዓለም ምግብ ፕሮግራም ውሳኔና አሰራር ትክክል እንደነበር ተከራክረዋል። እርዳታው ለታሰበላቸው ሰዎች መድረሱን ለማረጋገጥ ድንገተኛ ውሳኔ ለመወሰንና የአሰራር ለውጥ ለማድረግ ተገደናል ብለዋል ኃላፊዋ።
በመንግስታቱ ድርጅት የተመራ ጥምረት ለሱዳን የ1.5 ቢሊዮን ዶላር እርዳታ አሰባሰበ። የሱዳን ሕዝብ ለመርዳት በቅርቡ በቀረበ ጥሪ 15 ቢሊዮን ዶላር መሰባሰቡን የተባበሩት መንግስታት ድርጅት ባለሥልጣናት ትላንት ሰኞ ነው ያስታወቁት። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በቪዲዮ አማካኝነት ባሰሙት ንግግር ሱዳን ወደ እልቂትና ውድመት የወረደችበት ፍጥነትና መጠን ከዚህ በፊት ታይቶ የማይታወቅ ነው ሲሉ፣ በመላ አገሪቱ በተደረጉ ግጭቶች በመቶዎች የሚቆጠሩ ንጹሐን ዜጎች መገደላቸውን ተናግረዋል። የሱዳን ግጭት ከመጀመሩ አስቀድሞ አገሪቱ የቀድሞውንም በሰብአዊ ቀውስ ውስጥ እየተናጠች ነበር ያሉት ዋና ጸሐፊ ጉቴሬሽ አሁን በእጅጉ እየተፋጠነና አሰቃቂ ውድመትም ያስከተለ ሆኗል ነው ያሉት። ጉቴሬሽ አክለውም በጦርነት የተበታተከችውን አገር ህዝብ ለመርዳት የዓለም ማህበረሰብ ኃላፊነት አለበት ሲሉም አስረግጠው ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ በበኩላቸው በዳርፉር የሚገኙትን 5.6 ሚሊዮን ሰዎች ጨምሮ ቁጥሩ ከ13 ሚሊዮን በላይ የሚዘልቅ ህዝብ እስካሁን የህይወት አድን ሰብአዊ ድጋፍ በሚያስፈልግበት አገር ያለው ሁኔታ እጅግ የከፋ ነው ብለዋል። በአሁኑ ወቅት በከፍተኛ የምግብ እጥረት እየተሰቃየ ያለውን ህዝብ ቁጥር 620 ሺህ መድረስም ተመልክቷል። አዲስ የተደረሰው የተኩስ አቁም ስምምነት ይህን ስቃይ ውርጅብኝ ለመመለስ አዲስ እድል ነው ያሉት ኮሚሽነር ተርክ ሁለቱ ወገኖች ዓለም አቀፍ የሰብአዊነትና የሰብአዊ መብት ህግጋትን በማክበር የረድኤት ሰራተኞችና ሌሎች ለመርዳት የተሰማሩ ህክምና ባለሙያዎች ከማናቸውም አደጋ መከላከል ጨምሮ የሲቪሎችን በሙሉ ደህንነት ለማስጠበቅ አስፈላጊ ያሏቸውን እርምጃዎች መውሰድ ግዴታ ያለባቸው መሆኑን ለማስታወስ እወዳለሁ ሲሉም አክለዋል። የመንግስታቱ ድርጅት የሰላም አስከባሪ ኃይል ከማሊ ሲወጣ በጥንቃቄ እንዲሆን ስትል ዩናይትድ ስቴትስ አሳሰበች። የማሊ ጊዜያዊ ወታደራዊ ባለስልጣናት የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አገሪቱን ለቆ እንዲወጣ ያቀረበው ጥያቄ ያሳዘናት መሆኑን ዩናይት ስቴትስ አስታውቃለች። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት በትላንትናው ዕለት ባወጣው በዚህ መግለጫ አወጣጡ ጥንቃቄ የተመላና ሚዛናዊ ይሆን ዘንድም አሳስቧል። የማሊ የውጭ ጉዳይ ሚኒስትር አብዱላይ ዲዮፕ በአገሪቱ ባለስልጣናትና በመንግስታቱ ድርጅት የማሊ ተልእኮ መካከል የነበረውንና ለ10 ዓመታት የዘለቀው ትምምን ማሽቆልቆሉን በመጥቀስ ባለፈው አርብ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ወቅት ነው ይህን ጥያቄ ያቀረቡት። የመንግስታቱን ድርጅት የዚያች አገር ተልእኮ የስምምነት ፈቃድ ለመሻር የማሊ የሽግግር መንግስት የደረሰበት ውሳኔ አገራቸውን እያሳዘነ መሆኑን የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለርም አክለው ተልእኮ ኃይሉን ከማሊ በሚያስወጣበት ጊዜ ለሰላም አስከባሪው ሰራዊት አባላትና ለማሊያውያን ደህንነት ቅድሚያ በመስጠት በጥንቃቄና ከአደጋ በተጠበቀ መልኩ መሆን አለበት ብለዋል። መግለጫው አያይዞም ይህ ውሳኔ በማሊ ህዝብ ጸጥታና ከሰብአዊ ቀውስ ጋር የተያያዙ ጉዳዮች ላይ የሚያሳድረው ተጽዕኖ እንዳሳሰበው አመልክቷል። ማሊ እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም የተቀሰቀሰውን ህዝባዊ አመፅ ተከትሎ ስር እየሰደደ የመጣውን እስላማዊ አማጺ ቡድን ለመግታት በብርቱ ስትታገልም ቆይታለች። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል የጸጥታው ምክር ቤት እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ.ም የማሊን መረጋጋት ወደ ነበረበት ለመመለስ የተያዙ ጥረቶችን ለመደገፍ በደረሰበት ውሳኔ መሰረት ነው ኃይሉ የተሰማራው። አድማጭ ተመልካቾች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የምሽቱን የዓለም ዜና ነው። ብሊንከን በብሪታንያ ጉብኝታቸው ፊታቸውን ወደ ዩክሬን ጉዳይ መልሰዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩክሬን በሩሲያ ወረራ ከደረሰባት ጉዳት እንድታገግም ለመርዳት ለታለመ ጥረት ዓለም አቀፍ ድጋፍ ለማስተባበር ከሚካሄደው ጉባኤ አስቀድሞ ከብሪታንያና ከዩክሬን አቻዎቻቸው ጋር ተገናኝተው ለመነጋገር በዛሬው ዕለት ወደ ለንደን አቅንተዋል። ነገ ረቡዕና ከነገ በስቲያ ሐሙስ የሚካሄደውን ጉባኤ በጋራ የሚያስተናግዱት ብሪታንያና ዩክሬን ናቸው። የዛሬው የዓለም ስደተኞች ቀን አካል በሆነ ገቢር ብሊንከንና የብሪታንያ የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊ ከጦርነቱ ሸሽተው የመጡ ዩክሬናውያን ከእንግሊዝ አገር ሕይወት ጋር እንዲላመዱ የሚያግዝ ምክርና ድጋፍ ለመስጠት የተቋቋመውንና ለንደን ከተማ የሚገኘውን ማዕከልም ጎብኝተዋል። ከውጭ ጉዳይ ሚኒስትር ክሌቨርሊ ጋር በሁለትዮሽ ጉዳዮች ላይ ያተኮረ ውይይት ካደረጉ በኋላ ብሊንከን ከዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ጋር ወደሚያደርጉት ሌላ ውይይት አምርተዋል። በሌላ ዜና የብሪታንያው ጠቅላይ ሚኒስትር ሪሺ ሱናክ ዩክሬንን መልሶ ለማቋቋም ከታለመ ጉባኤ በፊት ትላንት ሰኞ ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር በስልክ መነጋገራቸው ተዘግቧል። የጠቅላይ ሚኒስትር ሱናክ ጽህፈት ቤት ባወጣው መግለጫ ለዩክሬን ያለው ጠንካራ የመንግስታትና የግሉን ዘርፍ ድጋፍ ለማጉላት እንዲሁም ቀጣይነት ያለውን የዩክሬን የማሻሻያ ለውጥ ለማሳየት ልዩ ዕድል ነው ብሏል። ብሪታንያ እንደ አውሮፓውያን የዘመን አቆጣጠር በየካቲት 2022 ሩሲያ ዩክሬንን ከወረረች በኋላ ለዩክሬን ወታደራዊ እርዳታ በመስጠት በድጋፉ መጠንና ግዝፈት ከዩናይትድ ስቴትስ በመቀጠል ሁለተኛው አገር ናት። በሌላ ዜና ዜለንስኪ በበኩላቸው ጉባኤውን አስመልክቶ በሰጡት አስተያየት ጉባኤው ዩክሬንን መልሶ ለማቋቋም የተለያየ መልኩ የሚደረጉ ጥረቶችን ያጠናክራል ብለው እንደሚያስቡና የተያዘው ጥረት ነጻነት ፈጽሞ የማይበገር እሴት መሆኑንም ለዓለም ለማሳየት እድል ይሰጣል ብለዋል። ዜሌንስኪ ዘወትር ምሽት ለዩክሬን ሕዝብ በቴሌቪዥን የሚያሰሙት ንግግር አካል በሆነው የትላንት ምሽቱ ንግግራቸው ብሪታንያ እንዳይንቀሳቀስ ተይዞ የቆየውን የሩሲያን ገንዘብ ለዩክሬን መልሶ ግንባታ እንዲውል በሚያስችል አዲስ ሕግ ማውጣቷን አመስግነዋል። ክቡራትና ክቡራን አድማጭ ተመልካቾች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ ሰኔ 13 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊ እንዲሁም በዌብና በማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በወላይታ ዞን በድጋሚ የተካሄደው ህዝበ ውሳኔ ግዚያዊ ውጤት በየምርጫ ጣቢያዎች ተገልጿል። በግዚያዊ ውጤቱ መሰረት በእርግብ ምልክት የተወከለው ከሌሎች ዞኖችና ልዩ ወረዳዎች ጋር የጋራ ክልል መመስረትን እንደግፋለን የሚል አማራጭ ብልጫ ማግኘቱ በምርጫ ጣቢያዎች የተለጠፉ ውጤቶች አመላክተዋል። በወላይታ ዞን ትላንት ሰኔ 12/2015 ዓ.ም በድጋሚ የተካሄደው ህዝበ ውሳኔ ከመጀመሪያው ምርጫ ጋር ሲስተካከል በብዙ ሂደቶች የተሻለ መሆኑን በብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ተናግረዋል። ዮናታን ዘብዴዎስ ዝርዝር አለው።
በየምርጫ ጣቢያዎቹ የተለጠፉ ውጤቶችን ሲመለከት ያነጋገርነው ወጣት ሚካያስ ሚካኤል የምርጫው ሂደት ተአማኒ ነበር ሲል ተናግሯል። ውጤቱንም በጸጋ እንደሚቀበል ገልጿል።
ቆንጆ ምርጫ ያለን በበኩል
አሁን ግን ያንተ ጣቢያ ውስጥ ያሸነፈው እርግብ ነው።
እርግብ ነው ያሸነፈው።
ምን ይሰማሃል? ታምንበታለህ? ውጤቱ
ችግር የለም። አይ ለምሳሌ አሁን ይሄ ፊታዊ ነው። ሲስቡ በነፃ ወጥ በነፃ መርጧል። ምንም ሹክታ የለም። ቤት በዚህኔ ሙሉም ጣቢያ ዞር ያለው ዞር አይቻለሁ። ግን ሁሉም ጣቢያ ላይ ግን ሰው በነፃነት አሁን መታወቂያ ያሳያል ይመርጣል።
ፍቃዱ ኃይለማርያም በበኩላቸው የውሳኔ ህዝቡን ፍትሃዊነት ይናገራሉ።
አልፎ ተርፎም በጣም ዲሞክራሲያዊ ነበር። ከዛ ባለፈ አሁን ላይ ትላንት በተደረገው ዛሬ ላይ ውጤቱን ለማየት ግዚያዊ ውጤቱን ለማየት ስንዞር ነበር አንዳንድ ቦታዎችን እና እኔ ከመረጥኩት ቦታም አልፎ እዚህ ሰላም ቀበሌ በጣም ጥሩ ውጤት እና ፌር በሆነ መንገድ ውጤቶቹ ተገልጾ ነው ያሉት። ለምርጫ የቀረቡት ጎጆ እና እርግብ ናቸው። ጎጆ ወደ 208 ውጤት አምቶ ነው ያለ። እርግብም ደሰው ወደ 521 ውጤት ነው ያመጣነው።
በወላይታ ዞን ትናንት ሰኔ 12 ቀን 2015 ዓ.ም በድጋሚ የተካሄደው ውሳኔ ህዝብ የተቃለለ ሪፖርት ባይቀርብም ከመጀመሪያው ምርጫ ጋር ሲስተካከል በብዙ ሂደቶች የተሻለ እንደነበር የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫው መጠናቀቁን ተከትሎ በወላይታ ሶዶ ከተማ በሰጡት መግለጫ ተናግረዋል። በመግለጫቸውም ውሳኔ ህዝቡ በሰላም መጠናቀቁን ገልጿል። በውሳኔ ህዝብ ድምፅ አሰጣት ሂደት አጋጠመ ላሉት መጠነኛ ችግሮች መፍትሄ ተፈልጎ መራጮች የመምረጥ መብታቸው እንዲጠቀሙ መደረጉን አስረድቷል። የምርጫ ውጤት ሊያስቀይር የሚችል ከፍተኛ የሆነ የህግ ጥሰት ሳይታይበት የተካሄደ ውሳኔ ህዝብ መሆኑን አመላክቷል።
በብዙ ጣቢያዎች ላይ ያጋጠመን በዝግጅት ወቅት ብዙም ያልጠበቅ ነው። አንዱ ችግር የነበረው በአካባቢው ወይም በሚኖሩበት ወረዳ ቀበሌ ለስድስት ወር መኖራቸውን የማያሳይ መታወቂያ ይዘው ተገኝተዋል። በኛ የህግና መመሪያ ደግሞ አንድ ሰው በመራጭነት ለመሳተፍ ለስድስት ወራት በአካባቢው መኖሩ መረጋገጥ ይኖርበታል። አንዱ የህግ ቅድመ ሁኔታ በመሆኑ መታወቂያው ይህንን ሙሉ በሙሉ ባለማሳየቱ እንደ አንድ ችግር በሂደቱ ላይ አጋጥሞን ነበረ።
መራጮች ተመዝግበው ወዲያውኑ ድምጽ የሚሰጡ በመሆኑ የምርጫ ማዕከላትን ከ8 ወደ 12 ምርጫ ጣቢያዎችን ደግሞ ከ1112 ወደ 1812 ማስፋታቸውን ይህም ሂደቱ ሲከተማ እንዲሆን አድርጓል ሲሉ ተናግሯል። ወይዘሪት ብርቱካን ስልጣና የወሰዱ 9060 የምርጫ አስፈጻሚዎች የምርጫውን ሂደት ማስፈጸማቸውን 138 የአገር ውስጥ ታዛቢዎች ደግሞ መታዘባቸውን ተናግሯል። ምንም እንኳን ምርጫው በሰላም ተጠናቀቀና ጫና ተደረገበት ቢሆንም አማራጮች ጋር በተያያዘ ለሚቀርበው የፍትሃዊነት ጥያቄ ምላሽ ሰጥቷል።
የህዝብ ውሳኔ አማራጭ ከፌዴሬሽን ምክር ቤት በመጣን ጥያቄ መሰረት ተቀርጾ ጥቅም ላይ ውሏል። እነዚህ ጥያቄዎች ብዙ ጊዜ ሰምተናቸዋል። ይሄ ግን የምርጫ ቦርድ የስራ ኃላፊነት አይደለም። ጥያቄዎቹ ከምክር ቤቶቻቸው ከዞንና ከልዩ ወረዳ ምክር ቤቶች ለፌዴሬሽን ምክር ቤት መጥቶ ፌዴሬሽን ምክር ቤት ለእኛ ባስተላለፈው መሰረት የተቀረጸ አማራጭ ነው።
በዚህ ውሳኔ ህዝብ ካጋጠሙ ችግሮች ውስጥ በሶዶ ዙሪያ በሚገኝ ድልቦ አውጥሮ አንድ ምርጫ ጣቢያ ውስጥ ድምፅ ለመስጠት የመጣ አስፈጻሚ ባዶ መታወቂያ የሞላ ሲያድል እጅ ከፈንጅ ተይዞ ምርመራ የተደረገበት መሆኑን፣ በሁምቦ ምርጫ ጣቢያ ደግሞ አስፈጻሚ ሳይሆን አስፈጻሚ ነኝ በሚል ባጅ አንጠልጥሎ ለመግባት የሞከረ ግለሰብ መያዙን፣ በጉሱፓ 01 ምርጫ ጣቢያ የተሰረዘና የተደለዘ መታወቂያ ይዘው የተገኙ ግለሰቦች እንዳይመርጡ መደረጉንም ተናግሯል። የውሳኔ ህዝቡ ጠቅላላ ውጤት ሰኔ 19 ቀን 2015 ዓ.ም ይፋ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን መደቅስ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ወላይታ ዞን ሶዶም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በግብርናው ዘርፍ ለተሰማሩ አምራቾችና የግብአትና የመሳሰሉ የግብርና ስራ ማዘመኛ መሳሪያ አቅራቢዎች በበቂ ገንዘብ ካልታገሱ የሀገሪቱን ኢኮኖሚ ለመለወጥ እንደማይቻል ተገለጸ። በዚህም መሰረት የንግድ ባንኮች ለብድር ካዘጋጁት ገንዘብ 5% ለግብርና ዘርፉ እንዲያበድሩ የኢትዮጵያ ብሔራዊ ባንክ መመሪያ አውጥቷል። የኢትዮጵያ ልማት ባንክ በዚህ ዓመት ብቻ ለዘርፉ የሚውል 14 ቢሊዮን ብር መመደቡንም አስታውቋል። መለስካቸው አምሃ ተጨማሪ አለው።
በሀገሪቱ ምጣኔ ሀብት ድርሻም ሆነ እድገት ከፍተኛውን ክፍል የያዘው የግብርና ዘርፍ በገንዘብ አቅርቦት ካልተደገፈና ካልዘመነ መዋቅራዊ የኢኮኖሚ ለውጥ ለማምጣት እንደማይቻል የተለያዩ ከፍተኛ የሥራ መሪዎችና ባለሙያዎች ተናገሩ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከግብርና ሚኒስቴርና ከኢትዮጵያ ብሔራዊ ባንክ ጋር በመተባበር ባዘጋጁት የግማሽ ቀን አውደ ጥናት ይህን አገራዊ ችግር ለመፍታት እየተወሰዱ የሚገኙ እርምጃዎችም ተነስተዋል። የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ ባንኩ በቅርቡ ይፋ ካደረጋቸው የፖሊሲ አቅጣጫዎች አንዱ ንግድ ባንኮች ሁሉ ለብድር ካዘጋጁት ገንዘብ ቢያንስ 5% የሚሆነውን በግብርና ዘርፉ ለተሰማሩ አካላት መሆን እንዳለበት አበክረው ገልጸዋል። የግብርና ሚኒስትሩ ዶክተር ግርማ አመንቴ በበኩላቸው ይህ ፖሊሲ እንዴት መተግበር አለበት በሚለው ላይ ትኩረታቸውን አድርገዋል።
ግብርናን እንደ ሪስኪ ቢዝነስ ይወስዳሉት ፋይናንስ ተቋማት። ከተማ አካባቢ ነው ለማበደር ብዙዎቹ የሚመርጡ። ወደ ገጠሩ መሄድ ለግብርና ማበደር ሪስኪ ነው ብሎ ነው የሚወስዱት። ይሄ እንግዲህ ከሀገሪቷ ፖሊሲ አንጻር ይሄን የሚያክለውን አካባቢ ያላካተተ ፋይናንሲንግ በምንም ታምር ተቀባይነት ሊኖረው ስለማይችል ብሔራዊ ባንክ ምን ይቀረዋል? 5% ካለ ብድር ለዚህ አይነት ስጥ ብሎ መመሪያ ካወጣ በኋላ ያልሰጡ ባንኮች ላይ እርምጃ መውሰድ ጭምር አለበት። እንደውም መመሪያውን አይታችሁ ከሆነ ዘንድሮ 5% ባይሰጥ በሚቀጥሉ 10 ነው መስጠት ያለበት ይላል። ይሄ ፎሎ አፕ ተደርጎ መተግበር አለበት። ይህን ከብሔራዊ ባንክ ጋር የምንሰራበት ሁኔታ ይኖራል።
የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዲሬክተር ዶክተር ማንደፍሮ ንጉሴ በኢትዮጵያ ያለው የገንዘብ ገበያ እድገቱ ውሱን በመሆኑ ካለው ፍላጎት ጋር የተስማማ እንዳልሆነ ያስረዳሉ።
እንግዲህ አንደኛ ነገር አሁን ያሉት ባንኮች ስሪታቸው ግብርናና ገጠር ስላልሆነ ለግብርና የተለየ ባንክ ማቋቋም ወይም ደግሞ ሌሎች የፋይናንስ አማራጮችን መፈለግ፣ አሁን ያሉት ደግሞ ራሳችንን አስተካክለን ለገጠርና ለግብርና በሚሆን መልኩ ራሳችንን አዋቅረን የምንፈልገውን ወይም ደግሞ እንደ ሪኳየርመንት የምናስቀምጣቸውን ነገሮች አቃለን አገልግሎት እንሰጣለን ካሉ የተቃለለውን ፓርት በፖሊሲ መደገፍ በአዋጅ በደንብ በመመሪያ ደግፎ ወደ ተግባር እንዲውል ማድረግ ከዛ የሚያፈነግጡ ሲዶሩ ደግሞ ማስተካከል ይፈልጋል። ለዚህ ነው ሶስቱንም ያገናኘ ነው።
የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር ዮሐንስ አያሌው እስከዛሬ ድረስ ባለው ሁኔታ ግብርናው ለኢትዮጵያ ኢኮኖሚ መሰረታዊ ነው ይላሉ። ከግብርናው ዘርፍ ውጪ ስለ ሀገሪቱ ኢኮኖሚ ማሰብ እንደማይቻል የገለጹት ዶክተር ዮሐንስ ይህንኑ በመገንዘብ የሚመሩት ድርጅት የወሰደውን እርምጃ በዝርዝር ገልጸዋል።
ግብርናው ላይ የኢትዮጵያ ልማት ባንክ መንግስት በሰጠው አቅጣጫ መሰረት ትኩረት ሰጥቶ የራሱ ዘርፍ አቋቁሞለታል። ከአሁን ከጀመርነው ዓመት ጀምሮ ያ ዘርፍ ስራ ላይ ገብቷል። በዛ ሰርቭ ዘርፍ ስር ደግሞ የተለያዩ ዲፓርትመንቶች ተቋቁመዋል። ለምሳሌ የክሮፕ ፋይናንሲንግ ራሱን ችሎ አንድ ሆኗል። የላይፍ ስቶክ ዴቨሎፕመንት ፋይናንሲንግ ራሱን ችሎ የቢ ፋርሚንግ ፋይናንሲንግ የፖልትሪ እነዚህ አይነት ሁሉንም የየራሱ ዘርፎች እንዲኖሩ ተደርጓል። ሆርቲካልቸርን ጨምሮ ማለት ነው። እዛ ላይ ስፔሻላይዝ አድርጎ ለዛ የሚሆኑ ማተኞችንም መድቦ ተጨማሪ ስልጠናን ጭምር እየሰጠ ከፍተኛ ገንዘብ መድቦ እየሰራ ነው ያለው። ለምሳሌ ባለፈው በጀት ዓመት አሁን እየጨረስ ነው ባለው ማለት ነው 14 ቢሊዮን ብር ነው ለግብርናው ብቻ የመደብ ነው።
የግብርና ሜካናይዜሽንን ወይንም ግብርናን በዘመናዊ መሳሪያዎች በማካሄድ ረገድ የኢትዮጵያ ልማት ባንክ በዚህ ዓመት ብቻ ከ3 ቢሊዮን ብር ያላነሰ ብድር እንደሰጠም ፕሬዚዳንቱ ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተከታዩ ዘገባ ደግሞ ወደ ትግራይ እናልፋለን። መነሻውን በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት ከፍተኛ ጉዳት ያደረሰባቸው የትግራይ ክልል ባለሀብቶች ዕዳ እንዲሰረዝ የክልሉ የንግድና ዘርፍ ማህበር ፕሬዝዳንት ጥሪ ያቀረቡ። ፕሬዝዳንቱ ይህን ጥሪ ያቀረቡት ክልሉ በጦርነቱ ምክንያት የደረሰበትን ኢኮኖሚ ለማነቃቃት በሚል በመቀለ ከተማ በተዘጋጀ ውይይት ላይ ነው። የክልሉ ኢንቨስትመንት ኮሚሽነርም ለባለሀብቶች ድጋፍ ሊደረግ እንደሚገባ አሳስበዋል። ሙልጌታ ጽበሃ ዘገባለሁ።
ከጦርነት በኋላ ኢኮኖሚ ማዳን በሚል ርዕስ በመቀለ ከተማ ዛሬ ማክሰኞ ሰኔ 13 ቀን 2015 ዓ.ም በተካሄደ ውይይት ላይ የትግራይ ክልል ንግድ ዘርፍ ማህበራት ፕሬዚዳንት አቶ አሰፋ ገብረስላሴ ባደረጉት ንግግር በጦርነቱ ምክንያት ጉዳት ለደረሰባቸው ባለሀብቶች እገዛ ማድረግ እንደሚያስፈልግ አሳስበዋል።
አቶ ጌታቸው በጻፈው ትንሽ ፋታ የሚመስል የሚታይ ሁኔታ አለ። መልስ የተሰጠው እንዲራዘም ተጨማሪ ብድር እንዲሰጥ እና የመሳሰሉት የሚሉ ነገሮች አሉ። ይሄ ብቻ በቂ አይደለም። ኦልሬዲ እኮ የ200 ሚሊዮን ብድር የወሰደ አንድ ባለ ኢንዱስትሪ ወደመ እኮ ዜሮ ሆነ። ምን ያድርግ? ቤት ይነሳ? በየትኛው ድጋፍ? ስለዚህ ይሄኛውን መፍትሄ አምጡለት። እንዴት ይነሳ የሚለው ኦልሬዲ ብድሩ የሚጠየቅ ከሆነ ወለድ የሚጠየቅ ከሆነ እንዴት ይነስ? እንዴት ይቻላል? እንዴት ሲሆነ?
አቶ አሰፋ የክልሉ ኢኮኖሚ እንዲያገግም ለማድረግ በኢንቨስትመንት የተሰማሩ ባለሀብቶች ጨምሮ የተፈናቀለው ሕዝብ ወደ ቀዬው መመለስ እንደሚገባ ተናግረዋል። በስምምነቱ መሰረት የውጭ ኃይልና ከኢትዮጵያ መከላከያ ውጭ የሆኑ ማንኛውም የታጠቁ ኃይሎች ከክልሉ መውጣት እንደሚገባቸው ተናግረዋል። ንብረታቸው የወደሙ ባለሀብቶች ብዛትና የወደመባቸው ንብረት መጠንና ሊነሳላቸው የሚገባው የገንዘብ መጠን በቁጥር አላስቀመጡም። በሌላ በኩል የትግራይ ክልል ኢንቨስትመንት ኮሚሽነር አቶ ዳንኤል መኮንን የኢንቨስትመንት ተቋማቱ ሆን ብለው እንዲወድሙ ተደርገዋል የሚል እምነት እንዳላቸው ገልጸዋል። ለባለ ሀብቶች ድጋፍ ማድረግ እንደሚገባ አሳስበዋል።
ባንኮች ማበደር አልጀመሩም፣ ገና ነው። ብሔራዊ ባንክ በዚህ 3-4 ቀን ያወጣውን የብድር የማራዘም እንደ የትግራይ ኢንቨስትመንት ኮሚሽን የምንጠይቀው የዕዳ ስረዛ መደረግ አለበት ብለን ነው የምንጠይቀው። መንግስት ያስቀመጣቸውን ኢንቨስትመንት ለመደገፍ ብሎ የህግ ማዕቀፍ አሉ፣ የድጋፍ ማዕቀፎች አሉ። እነሱ እንዳለ ሆኖ የግብር እፎይት አለ፣ የተሽከርካሪ ነጻ ቀረጥ አለ፣ የካፒታል እቃዎች በነጻ የማስመጣት አለ፣ የግብር እፎይት አለ፣ ሌሎች ኢንሴንቲቮች አሉ፣ ማርኬት ሊንኬጅ አለ። እነኚህ እንዳለ ሆኖ የትግራይን ኢኮኖሚ ወይም የትግራይ ኢንቨስትመንት ወደ ነበረበት ይቅርና ወደፊት ወደ ነበረበት ለመመለስ ልዩ የሆነ የድጋፍ ማዕቀፍ የህግ ማዕቀፍ ያስፈልገዋል።
በውይይቱ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም በጦርነቱ ውድመት የደረሰበት የንግድና ኢንቨስትመንት ዘርፍ ለማዳን አስተዋጽኦ የሚያበረክት ውይይት መካሄዱ ብቻ ተስፋ የሚሰጥ ተግባር መሆኑን ገልጸዋል። የንግድ ትስስሩ ከአጎራባች ክልሎች ጋር ተጠናክሮ እንደሚቀጥልም ጠቁመዋል።
ትግራይ ባስከፊ ከበባ በነበረችበት ወቅትም ጭምር በኮንትሮባንድ ከሰቃሴ ሰፊ ግንኙነት በአፋርና በትግራይ በማራና በትግራይ መሃል ነበር። ሶ አሁን ሁኔታዎች ተፈጥሮም ጭምር መሻሻል የማይችልበት ምክንያት ከመዘጋቱ የሚያተርፉ ሰዎች አሉ ማለት ነው። ስለዚህ ከመዘጋቱ የሚያተርፉ ሰዎችን ቁጥር ለመቀነስ የሚያስችል በመተማመን ላይ የተመሰረተ ስራ መስራት ይኖርብናል። ሶ ዋናው ትኩረታችን የዚህ መድረክ የሚሆን ተመሳሳይ መድረኮች በጋራ የምንሰራቸው ኢኮኖሚክ እንቅስቃሴዎች ዋና ዓላማ መሆን ያለበት ከግርግርና ከሁከት ከልዩነት አትራፊ ነን የሚሉ ወገኖች ትርፍ ማግኘት እንዳይችሉ ማድረግ የሚያስችል ስራ መስራት። ያን ባደረግን ቁጥር መንገዶች በከፈትን ቁጥር ድልድዮች በከፈትን ቁጥር ህዝቦች የጋራ ጥቅሞቻቸውን የሚዘነጉበት እድል እንደማይኖር አውቀን ይህንን ለማጠናከር የሚያስችል መስራት መቻል አለብን።
በውይይቱ ላይ የተሳተፉና በጦርነቱ ለተፈጠረው ውድመት አካል ስለነበርኩ ሀዘን ይሰማኛል ያሉት የሰላም ሚኒስትር ዴኤታ አቶ ታዬ ዳንዳ ሰላሙ ዘላቂ እንዲሆን ኢኮኖሚያዊ እንቅስቃሴ በማጠናከር የንግድ ማህበረሰብና የፖለቲካ አካላት በጋራ ሊሰሩ ይገባል ሲሉ ገልጸዋል።
ንግድ ስራ ነው። ንግድ ህይወት ነው። ንግድ ገቢ ነው። ንግድ ሞራል ነው። ሰላምም ለንግድ ዘርፉ ስኬት መሰረታዊ ግብአት ይሆናል። በጥቅሉ ንግድ ለሰላም የሚደግፈውን ያህል ሰላምም ለንግድ ያግዛል። በተለይ ደግሞ የተለያዩ ክልል ተወላጆች የጋራ የንግድ ተቋማት ሲመሰርቱ ወይም ከክልላቸው ውጭ ኢንቨስት ሲያደርጉ ህብረ ብሔራዊ አንድነታችን መሰረት ይይዛል። በዚህ ረገድ የንግዱ ማህበረሰብና የፖለቲካ አመራሩ በጥልቀት አስቦ ሊሰራበት ይገባል።
በክልሉ ያሉ ተፈናቃዮች ወደ ቀያቸው የመመለስ ስራና እንዲሁም የሀገሪቱ ሉዓላዊነት ጉዳይ ወደ ድርድር የማይቀርብ ነው በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ወደ ዩናይትድ ስቴትስ እናልፍ። ደግሞ በአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና በቻይና ፕሬዚዳንት ሺ ጂንፒንግ መካከል የተደረገው ውይይት መሻሻል እየታየበት እንደነበር በሁለቱም ወገኖች ገልጸዋል። የሁለቱ ወገኖች ውይይት የተካሄደው በታይዋን ጉዳይ ቤጂንግ ለክሬምሊን ባላት ቀረቤታ እንዲሁም አሜሪካ አደገኛ እንደሆነ በምትገልጸው ወታደራዊ እንቅስቃሴዎች ምክንያት በሁለቱ ወገኖች መካከል ውጥረቱ በተባባሰበት ወቅት ነው። የአሜሪካ ድምጽ የፔንታገን ዘጋቢ ካርላ ባብ የላከችውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል።
ከበርካታ ዓመታት በኋላ በአሜሪካና በቻይና መካከል በቤጂንግ የተደረገ ውይይት ሲሆን ሁለቱም ወገኖች መሻሻል የታየበት እንደነበር ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን
Very candid, very in-depth, and in places
በጣም ግልጽ በጣም ጥልቀት ያለው አንዳንዴም ገንቢ የነበረ ውይይት ነው። በሌላ በኩል ደግሞ ብዙ መስራት የሚጠበቅብን ጉዳዮች አሉ።
ሁለቱም ወገኖች ግንኙነታቸውን ወደ ወትሮ መመለስ እንደሚገባቸው ቢስማሙም ወታደራዊ ግንኙነትን በተመለከተ ግን ብሊንከን ከቻይና ሲመለሱ አንዳች አይነት ስምምነት አድርገው ይመለሳሉ ተብሎ አልተጠበቀም። በድጋሚ አንቶኒ ብሊንከን
At this moment, China has not agreed to move forward with that.
በአሁኑ ወቅት ቻይና ያንን በተመለከተ መቀጠል አትሻም።
አንዳች አይነት ቀውስ ድንገት ቢፈጠር በሚል ወታደራዊ ግንኙነቱ ክፍት ሆኖ እንዲቆይ ዋሽንግተን ትሻለች። በዚህ ወር መጀመሪያ ላይ አንድ የቻይና የጦር መርከብ ወደ አሜሪካዊ ወታደራዊ መርከብ 140 ሜትር ርቀት ድረስ ተጠግቶ ነበር። አሜሪካውያኖቹ ሁለቱ መርከቦች እንዳይላተሙ ፍጥነታቸውን ቀንሰዋል። ከዚህ ገጠመኛ አንድ ሳምንት ቀደም ብሎ አንድ የቻይና ተዋጊ ጀት በደቡብ ቻይና ባህር ሰማይ ላይ ቅኝት ሲያደርግ በነበረ የአሜሪካ አውሮፕላን አፍንጫ ስር ተጠግቶ በሯል። በሁለቱ አገራት መካከል ያለው ውጥረት በታይዋን ጉዳይም ተባብሷል። አስፈላጊ ከሆነ በወታደራዊ ኃይል ደሴቱን እንደምትቆጣጠር ቻይና በመዛት ላይ ነች። ብሊንከን ይህ ሊያስከትል ስለሚችለው ዳፋ ይናገራሉ።
ያ ዓለምን በሙሉ የሚነካ የኢኮኖሚ ቀውስ ያስከትላል።
50% የሚሆነው የንግድ ሸቀጥ በታይዋን የባህር ወሽመጥ ያልፋል።
ሰባ በመቶ የሚሆነው እና ለበርካታ መሳሪያዎች የኤሌክትሪክ አስተላላፊ የሆነው ዕቃ በታይዋን ይመረታል። ብሊንከን እንዳሉት ሩሲያ በዩክሬን ላይ እያደረገችው ላለው ጦርነት ሊውል የሚችል አደገኛ መሳሪያ ቻይና ለሩሲያ እንደማትሰጥ የቻይና ባለሥልጣናት በተደጋጋሚ አረጋግጠዋል።
What we do have ongoing concerns about, though, are Chinese firms, companies that may be providing.
የቻይና ኩባንያዎች ሩሲያ በዩክሬን ላይ የፈጸመችውን ወረራ የሚያባብስ የቴክኖሎጂ ውጤቶችን ሊሰጡ ይችላሉ የሚል ስጋት አለን። ያንን በተመለከተም የቻይና መንግስት ጉዳዩን በአንክሮ እንዲመለከተው ጠይቀናል።
ተንታኞች እንደሚሉት ግን ቤጂንግ ዓለም ለጉዳዩ ሊሰጥ የሚችለውን ምላሽ ለመታዘብ ሙከራ ላይ ነች። ብራድሊ ባውማን ዲፌንስ ዲሞክራሲስ የተሰኘ ድርጅት ውስጥ ተመራማሪ ናቸው።
በግልጽ እንደሚታየው ሩሲያን ቢረዱ ምን እንደሚያስከትል ለማወቅ ሙከራ በማድረግ ላይ ናቸው። እኔ እንደሚመስለኝ ቻይና በአውሮፓ ገበያ ያላትን ተሳትፎ መጠበቅ ትሻለች። ወዲያውንም የሩሲያን ፕሬዚደንት ፑቲን እየረዱ ውለታቸው አለብን የሚል መልእክት እያስተላለፉ ነው።
በያዝነው የፈረንጆች ዓመት መጀመሪያ ላይ አሜሪካ በአገሯ ሰማይ ላይ ያንዣብብ የነበረ አንድ የቻይና ሰላይ ፊኛ መታ ከጣለች በኋላ በሁለቱ አገሮች መካከል ያለው ግንኙነት የከፋ ደረጃ ላይ ደርሶ ነበር። የብሊንከን ጉብኝት የታቀደው ላለፈው የካቲት ቢሆንም በፊኛው ምክንያት በተፈጠረው ውጥረት ጉዞው ለሌላ ጊዜ ተላልፏል። የዓለም መሪዎች በብሊንከንና ሺጂንፒንግ ውይይት የተደሰቱ ይመስላሉ። የጀርመኑ ቻንስለር ኦላፍ ሾልዝ ውይይቱ በቤጂንግና በዋሽንግተን መካከል ያለውን ግንኙነት የተሻለ ለማድረግ እጅግ አስፈላጊ እንደነበር አበክረው ሲናገሩ ተደምጠዋል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። አሁን ደግሞ ዛሬ እየተከበረ ያለውን የዓለም የስደተኞች ቀን በማስመልከት ወደ አጠናቀርናቸው የተለያዩ ዘገባዎች ነው የምናልፈው። ዛሬ እንደ አውሮፓውያን አቆጣጠር ጥር 20 የተባበሩት መንግስታት ድርጅት ዓመታዊ የዓለም ስደተኞች ቀን ነው። በዓለም ዙሪያ ከግጭቶችና ከሌሎችም ስጋቶቻቸው ከለላ ፍለጋ ሀገራቸውን ጥለው ለወጡ 35 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች መፍትሄ ይፈለግላቸው ዘንድ የተባበሩት መንግስታት ድርጅት ባለስልጣናት ተማጽኖ አቅርበዋል። ሊሳ ሽሌን ከጄኔቫ ያደረሰችንን ዘገባ ቆንጅታዬ ታቀርባለች።
ስደተኞችን በጥላቻ አይን የማየት ነገር እየጨመረ ባለበት በዚህ ወቅት የተባበሩት መንግስታት የዛሬውን የዓለም የስደተኞች ቀን ስለነዚህ በጦርነት በመሳደድ በሰብአዊ መብት ረገጣ በአየር ንብረት ለውጥ በሌላም መከራ ምክንያት ለስደት የተዳረጉ ሰዎች ጀግንነታቸውንና ህብረተሰባዊ አስተዋጽኦአቸውን በማውሳት የዛሬውን የዓለም የስደተኞች ቀን በማክበር ላይ ነው። የዘንድሮው የዓለም የስደተኞች ቀን በዓለም ዙሪያ የመከራ ህይወት እየገፉ ለሚገኙት ቁጥራቸው ከ35.4 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ባሉባቸው ችግሮችና ዓለም አቀፍ ጥበቃ ማግኘት ህጋዊ መብታቸው መሆኑን እያሳየ ነው። ስደተኞችና ያስጠለሏቸውን ማህበረሰቦች የኑሮ ሁኔታ የሚያሻሽል ተጨባጭ እርምጃ እንዲወሰድ የመንግስታቱ ድርጅት ባለስልጣናት ጥሪ አቅርበዋል። ስደተኞቹ ለራሳቸውና ለቤተሰቦቻቸው የተሳካ የወደፊት ህይወት እንዲኖራቸው የሚያስችል እድል ይመቻች ዘንድ ባለስልጣናቱ አሳስበዋል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ጥሪያቸውን እንደሚከተለው አቅርበዋል።
እዚህ የተገኙት ስደተኞች የትም ይሆኑ ያለው ሁኔታ ምንም ይሁን ምን ይህንን ተስፋ ልንሰጣቸው እድሎችና መፍትሄዎች ልናመጣላቸው የበለጠ ማድረግ እንደምንችልም እንደሚገባም የተቀረው ዓለም እንዲያውቀው ነው።
ኮሚሽነር ግራንዴ ኬንያ በሚገኘው ከዓለም ግዙፉ የካኩማ የስደተኞች ካምፕ በተካሄደ ስነ ስርዓት ላይ ባደረጉት ንግግር የኬንያ መንግስት ለስደተኞቹ አሳታፊ በሆነ መልኩ የተሻሻለ ፖሊሲ ለመዘርጋት በመወጠኑ አድናቆት ሰጥተዋል። ይህም ኬንያ በመታስተናግዳቸው ወደ ግማሽ ሚሊዮን ከሚደርሱ ስደተኞች ብዙዎቹ ካስጠለሏቸው ኬንያውያን ማህበረሰቦች ጎን ለጎን እየሰሩ እንዲኖሩ በራስ የመተማመን መንፈሳቸው እንዲዳብር ኢኮኖሚውን በማሳደግ ረገድም አስተዋጽኦ እንዲኖራቸው በሰብአዊ እርዳታ ላይ መተማመናቸው እንዲቀንስ ያደርጋል ሲሉ ፊሊፖ ግራንዴ አስረድተዋል። ከሀገሩ ለወጣ ተስፋ መስጠት በሚለው በዘንድሮ የዓለም የስደተኞች ቀን መሪ ርዕስ በተጠለሉባቸውም ይሁን ተቀብለው በሚያሰፍሯቸው ሀገሮች ኑሯቸውን ለመገንባት እድል ባለማግኘት ለበርካታ አስርት ዓመታት በእንግልት ለሚኖሩ ስደተኞች አካታች መፍትሄ መስጠት ላይ ትኩረት ለመሳብ አልሟል። የዩኤንኤችሲአር የዜናና የብዙሃን መገናኛ ኃላፊው ማቲው ሳልትማርሽ ለቪኦኤ በሰጡት ቃል እንዲህ ብለዋል።
ስደተኞች ብዙ ጊዜ የተጠጉትን ህብረተሰብ አቅም የሚቦጠብጡ ቁጭ ብለው ሰብአዊ እርዳታ የሚጠብቁ ተደርገው ይታያሉ። እንደዚህ ካለው አስተሳሰብ መራቅ አለብን። ስደተኞች በዋናነት የሚፈልጉት በእግራቸው ቆመው ቤተሰባቸውን እየደገፉ ልጆቻቸውን እያስተማሩ መኖር ነው። በተጠለሉበት አዲስ ህብረተሰብ ውስጥ አስተዋጽኦ በማበርከት በተቸገሩ ጊዜ መጠጊያ የሰጣቸውን ህዝብ ለማመስገን ይሻሉ። ነገር ግን ርቀው ሰርተው ለማግኘት እድል በማያገኙበት ካምፕ ውስጥ የግድ ርቀው መቀመጥ ካለባቸው ሰብአዊ እርዳታ ከመጠበቅ ሌላ ምርጫ አይኖራቸውም።
የተባበሩት መንግስታት ድርጅት በዓለም ዙሪያ በግዴታ ከቀየ የሚፈናቀሉ ሰዎችን በሚመለከተው አመታዊ ሪፖርቱ እንደ አውሮፓውያን የዘመን አቆጣጠር ባለፈው 2022 ዓመተ ምህረት መጨረሻ 108.4 ሚሊዮን ሰዎች ከመኖሪያቸው እንደተፈናቀሉ አመልክቷል። ቁጥሩ እስካሁን ከየትኛውም አመት የገዘፈ መሆኑን ገልጾ የዩክሬኑ ጦርነት ለአምናው የተፈናቃዮች ቁጥር መብዛት አይነተኛው ምክንያት መሆኑን ጠቅሷል። ከዚያ ወዲህ ደግሞ በመዛኙ በሚያዝያ ወር በተቀሰቀሰው በሱዳኑ ጦርነት ሳቢያ ያጠቃላዩ የተፈናቃዮች ቁጥር አሻቅቦ ከ110 ሚሊዮን መብለጡን ያስረዳው። በተለምዶ እንደሚታሰበው ሳይሆን በዓለም ዙሪያ ከሚገኙት ስደተኞች ውስጥ 76 ከመቶን የሚያስተናግዱት ዝቅተኛና መካከለኛ ገቢ ያላቸው ሀገሮች እንጂ ባለጸጎቹ እንዳልሆኑ ያመለከተው የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር ከአጠቃላዩ የስደተኞች ቁጥር ውስጥ ከአምስቱ አንዱ የተጠለሉት ከሰሃራ በታች ባሉ የአፍሪካ ሀገሮች መሆኑንም አሳውቋል። የዩኤንኤችሲአር የመገናኛ ብዙሃን ክፍል ኃላፊው ሳልትማርሽ ለቪኦኤ በሰጡት ቃል የስደተኞችና የተፈናቃዮች ቁጥር በጨመረ መጠን ጸረ ስደተኛ አመለካከቶች፣ መጤጠልና የጥላቻ ንግግሮች እየተባባሱ መምጣታቸውን ገልጸዋል። በተለይም የሀገር ውስጥ ሁኔታዎች አስቸጋሪ የሆኑ ሲሄዱ፣ ኢኮኖሚ ሲዳከም፣ ባዕዳን ላይ ማሳበብ ስለሚቀል ስደተኞች ምክንያት ይደረጋሉ ብለዋል።
ቀደም ሲል እንደገለጽነው ዓለም አቀፉ የስደተኞች ቀን ዛሬ በመላው ዓለም ተስፋ ከቤት ወዲያ በሚል መሪ ቃል በመታሰብ ላይ ይገኛል። የመንግስታቱ ድርጅት በአሁኑ ሰዓት በዓለም ዙሪያ ከ100 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው በተለያየ ምክንያቶች ተፈናቅለው እንደሚገኙም በቅርቡ አስታውቋል። እነዚህ ስደተኞችና ቤተሰቦቻቸው ምቹ ወደሆኑ መኖሪያዎች እስኪዛወሩ ድረስ እጅግ ብዙ ችግሮችን ይጋፈጣሉ። ተከታዩ ዘገባ ከሶስት ልጆቿ ጋራ ከደቡብ ሱዳን ወደ ኢትዮጵያ ተሰዳ ስለነበረችና በአሁኑ ሰዓት ነዋሪነቷን በኖርዌይ ስላደረገች እናት ተሞክሮ ላይ ያተኩራል። ኤደን ገረመው ታቀርበዋለች።
ጁሊያ ዲንግ ከሰባት ዓመታት በፊት በደቡብ ሱዳን የነበረውን የእርስ በርስ ጦርነት በመሸሽ ከሶስት ልጆቿ ጋር ወደ ኢትዮጵያ ተሰዳለች። ይህች እናት አሶሳ በሚገኘው ጾሬ የስደተኞች መጠለያ ካምፕ ውስጥ በተባበሩት መንግስታት ድርጅት ከሶስት ልጆቿና ከእህቷ ጋር ለአምስት ዓመታት ኖራለች። በአውሮፓውያኑ አቆጣጠር 2021 በመልሶ ሰፈራ መርሃ ግብር ልጆቿን ይዛ ወደ ኖርዌ የመጣችው ጁሊያ በጾሬ የነበረው ሕይወቷ ከባድ እንደነበር ታስታውሳለች።
በዚያ ሳለሁ የሚሰጠን የምግብ ራሽን በቂ አልነበረም። ራሽን በሚታደልበት ወቅት ከሰዎች ላይ በርካሽ ገዛና የሌሎቹ ራሽን ማለቅ ሲጀምር ቁጥብ ያስቀመጥኩትን መልሼ ሸጬ ለልጆች የሚያስፈልጋቸውን ነገሮች አሟላ ነበር። ከዚያ በተጨማሪ ለአምስት ዓመታት ያክል በበጎ ፈቃድ ሰዎችን የማገዝ ስራ ስሰራ 1700 ብር ይከፍሉኝ ነበር። ነገር ግን መደበኛ ክፍያ ስላልሆነ በቂ ብር አይደለም።
የመንግስታቱ ድርጅት የስደተኞች ኮሚሽን በዓለም ዙሪያ ከመቶ ሚሊዮን በላይ ስደተኞችና ተፈናቃዮች እንዳሉ አስታውቋል። ጁሊያ ታዲያ በካምፕ ውስጥ ከልጆቿ ጋር በነበራት ቆይታ የተለያዩ ግጭቶች ነበሩ ትላለች።
They was not safe.
because in our country we have a lot of conflict between tribe to tribe.
በደቡብ ሱዳን ከልጆቼ ጋር ያለው ሰላም አልነበረም። የጎሳ ለጎሳ ብዙ ግጭቶች ነበሩብን። ስለዚህ ደና ሆነሽ የምትፈልጊውን ነገር ለማድረግ አትችይም። ወደ ኢትዮጵያ ስንመጣ ግን ትንሽ ሰላም አገኘን። ቢያንስ ልጆቼ የመሳሪያ ድምጽ አይሰሙም። በካምፕ ውስጥ በስደተኞች መካከል ግን የርስ በርስ ግጭቶች አሉ። የድንቃና የማባን እንዲሁም የሌሎች ጎሳዎች በኢትዮጵያ ካምፖች ውስጥ ነበሩ። ዘወትር የሚከሰት ነገር ባይሆንም እነርሱ ይጋጩ ነበር። ወደ ሌላ ሀገር የመሄድ እድሉን ሳገኝ እንድወስን ያደረገኝ ነገር ይህ የካምፕ ሁኔታ ነው።
የ34 ዓመቷ ጁሊያ በኖርዌይ ልጆቿ በሰላም ወደ ትምህርት ቤት እንደሚሄዱ እርሷም የምግብና የመጠለያ ድጋፍ እየተደረገላት ትምህርቷን መማር መቻሏን በመግለጽ ይህን መሰል እድል በማግኘቷ ታመሰግናለች። ዓለም አቀፉ የስደተኞች ቀን የመንግስታቱ ድርጅትና ሀገራት ዓለም አቀፍ ስደተኞችን ለማገዝ ማድረግ አለባቸው የምትላቸውንም ነገሮች አጋርታለች።
Yeah, there is a need there. I think government can help refugees to get additional pressure to thinking about protection for the children, for the people who are there, because it's the people there.
መንግስታት ለስደተኞች ተጨማሪ ምግብ ማዘጋጀት ይችላሉ። በተለይ ደግሞ ለህፃናት። በካምፕ ውስጥ ያሉ ሰዎች እርስ በርሳቸው አይዋደዱም። እነዚህ ሰዎች በህብረት እንዲኖሩ የሚያቻችል ፕሮግራም ያስፈልጋል። በህብረት መኖር እንዴት መዋደድ እንዳለባቸው ማስተማር አለባቸው። ሌላው ደግሞ በካምፖች ውስጥ ኑሮ እየተወደደ ነው። የሚለበስ ነገር ቢሰጧቸውና በአልባሳት ቢደግፏቸው በተጨማሪም ቤታቸውን ቢሰሩላቸው መልካም ነው። በተለይ ደግሞ ባሎቻቸው ለሞቱባቸው ሴቶችና ወላጆቻቸውን በሞት ላጡ ህፃናት እነዚህን ድጋፎች ቢያደርጉላቸው እነርሱም ድጋፍ ይሻሉ። አንዳንዶቹ ቤት የላቸውም። በአሶሳ ቤት ለመስራት የሚያገለግል ሳር ለማጨድም ሆነ ዛፍ ለመቁረጥ ለስደተኞቹ የሚፈቀድ አይመስለኝም። ስለዚህ አነስ ያሉ መጠለያ ቤቶችን ቤት ለሌላቸው ባሎቻቸው ለሞቱባቸው ሴቶችና ያለወላጅና ሞግዚት ብቻቸውን ለሚገኙ ህፃናት እየቀለሱ ቢያግዟቸው መልካም ነው።
ዓለም አቀፉ የስደተኞች ቀን ሰኔ 13 2015 ዓመተ ምህረት ተስፋ ከቤት ወዲያ በሚል መሪ ቃል ታስቦ ውሏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ተከታዩም ዘገባ በአፍሪካ ያሉ ስደተኞችን ጉዳይ ይመለከታል። በሺ የሚቆጠሩ ሱዳናውያን ጦርነትን ሽሽት ሀገራቸውን ጥለው መውጣታቸውን ቀጥለዋል። አብዛኞቹም ወደ ደቡብ የሚወስደው መንገድ ይዘው ወደ ኬንያ በመጉረፍ ላይ ናቸው። እድለኛ የሆኑት ወዳጆቻቸው ሲያስጠልሏቸው፣ አብዛኞቹ ግን ዳዳብ ተብሎ በሚጠራው የስደተኞች መጠለያ ለመቆየት ተገደዋል። ሸክሙ ከባድ ቢሆንባትም ኬንያ ስደተኞቹን ማስተናገድም ሆነ ጦርነቱን ለማስቆም ጥረት ማድረጓ ከሀገሪቱ ጥቅም አንጻር የሚታይ ጉዳይ መሆኑን ተንታኞች ይናገራሉ። ቪክቶሪያ አሙንጋ ከናይሮቢ የላከችውን ዘገባ እንግዱ ወልዴ እንደሚከተለው አዘጋጅቶታል።
ካርቱምን ለቆ በወጣ ከበርካታ ሳምንታት በኋላ የ31 ዓመቱ ሻኩር ኒያኬቶ በአንድ አፓርትመንት ውስጥ መጠለያ አግኝቷል። ሱዳን ውስጥ አስተማሪና ጋዜጠኛ የነበረው ሻኩር በፈጥኖ ደራሽ ኃይሉ ጥቃት ቤቱ ከፈረሰ በኋላ የሰባት ወር ነፍሰ ጡር ባለቤቱን ይዞ አገር ጥሎ ወጥቷል። ሻኩር ሥራ የለውም። ጊዜውን የሚያጠፋው በፖድካስት አማካኝነት በሱዳን ስላለው ሁኔታ ለተከታዮቹ መረጃ በማስተላለፍ ነው። አገሩ በነበረበት ወቅት ስኬታማ የነበረበት የጋዜጠኝነትና የአስተማሪነት ሙያው አሁን ችግር ገጥሞታል።
Actually, it makes me feel very hopeless. It makes me feel very bad.
በጣም ተስፋ የመቁረጥ ስሜት እንዲኖረኝ ያደርጋል። መጥፎ ስሜት እንዲሰማኝና የሆነ ቦታ ተወሽቄ የመቅረት ስሜት እንዲኖረኝ ያደርጋል። እንደውነቱ ከሆነ ምን ማድረግ እንዳለብኝ፣ የት መሄድ እንዳለብኝ፣ እንዴት ማድረግ እንዳለብኝ አላውቅም። ምክንያቱም በአገሬ በጥሩ ሁኔታ እሰራና እኖር የነበርኩ ሰው ነኝ።
ሻኩር 2 ሚሊዮን እንደሚሆኑ ከሚገመቱትና በጦርነት ምክንያት አገራቸውን ጥለው ከሸሹት ሱዳናውያን አንዱ ነው። ሻኩር እንደሚለው ካሉት ሁኔታዎች አንጻር እርሱና ባለቤቱ በደህና ሁኔታ ላይ ናቸው።
ደህንነቴ የተጠበቀ ቦታ ነው ያለሁት። ኢንተርኔት ማግኘት እችላለሁ። ከሰዎች ጋር በዛ እገናኛለሁ። ወደ መገናኛ ብዙሃን ጎራ ላለሁ። ባለቤቴ ሆስፒታል መሄድ ትችላለች። ከሁለት እስከ ሶስት ሳምንት ባለው ጊዜ ውስጥ ትወልዳለች ብለን እንጠብቃለን።
ሻኩር ከሌሎቹ ስደተኞች በተለየ እድለኛ ነው። አብዛኞቹ ከሱዳን የሸሹት የአገሩ ሰዎች በዳዳብ ስደተኞች መጠለያ ነው የሚኖሩት።
ጣቢያው ቀድሞውንም ከሶማሊያና ከደቡብ ሱዳን በመጡ በመቶ ሺህ የሚቆጠሩ ስደተኞች የተሞላ ነው። ድንበር የለሽ ሐኪሞች ቡድን እንደሚለው ጣቢያው ከአቅም በላይ ሞልቷል። አቅርቦቱም በመመናመን ላይ ነው። ጦርነቱን ለማስቆም የተደረጉ በርካታ ጥረቶች ፍሬ አላፈሩም። እንደ ዓለም አቀፍ ግንኙነት ፕሮፌሰሩ ማቻሪያ ሙኔና ያሉ ተንታኞች እንደሚሉት በመጉረፍ ላይ ካሉ ስደተኞች አንጻር ኬንያ ግጭቱን ለማስቆም ትልቅ ምክንያት አላት።
It's got to be a strain on the country. In fact, that's one of the main reasons why Kenya has to be involved in finding a solution there.
አገሪቱ ላይ ጫና ይፈጥራል። በመሰረቱ ለዚህም ነው ኬንያ የመፍትሄ አፈላላጊው አካል መሆን ያለባት። አገሪቱ ከተረጋጋች ሰዎች ጥለው አይሸሹም።
ወደ ኬንያ የሚመጡትም ሆነ ወደ ሌላ ሀገራት የሚፈልሱት ሱዳናውያን ማንም ረዳት ስለሌላቸው እንደተተረሱ ወይም እንደተተዉ ይቆጠራል ሲል ድንበር የለሽ ሐኪሞች ቡድን ይገልጻል። አብዲሰላም መሐመድ በናይሮቢ አንድ የስልጠና ማዕከልን ያስተዳድራል። ማዕከሉ ስደተኞች የአካባቢውን ቋንቋ እንዲማሩ በማድረግ ላይ ነው። አብዲሰላም ለቪኦኤ እንደተናገረው ተቀባይ ሀገራት ሸሽተው ለመጡ ሱዳናውያን ከለላ መስጠታቸው እጅግ አስፈላጊ ነገር ነው።
ሰዎች በሰላም ድንበሩን ተሻግረው ደህንነቱ የተረጋገጠ መኖሪያ እንዲኖራቸው ማድረግ፣ ጦርነቱን ሸሽተው የመጡትን ሰዎች ከሰቆቃቸው መታደግ፣ እንዲሁ ደህንነታቸውን መጠበቅና የሥነ ልቦና የምክር አገልግሎት ምክር መስጠት ናቸው።
በቀጠናው ግጭቶች በመበራከት ላይ በመሆናቸው ኬንያ ከ500,000 በላይ ስደተኞችን ተቀብላ በማስተናገድ ላይ ነች። እንደ ሻኩር አይነቱ ስደተኞች በቅርቡ አንድ ቀን ሰላም ወደ ሰፈነባት ሀገራቸው እንደሚመለሱ ተስፋ ያደርጋሉ።
ከአፍሪካ ወጣ ስንል ደግሞ ቱርክ ከሶሪያው የእርስ በርስ ጦርነት የሸሹ 3 ሚሊዮን ሶሪያውያንን ጨምሮ ከየትኛውም ሀገር የበለጠ የፍልሰተኞች ቁጥር ታስተናግዳለች። አዲስ የተመረጡት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ህዝባዊ ተቃውሞ እየበረታባቸው ቢሆንም በተለይ በዋናነት ከሶሪያ የሚመጡ ፍልሰተኞች በሚሊዮን የሚቆጠሩትን በመቀበል ፖሊሲያቸውን አጽንተዋል። በዶሪያን ጆንስ ከኢስታንቡል የተላከውን ዘገባ ደረጀ ደስታ ያቀርበዋል።
ወደ ቱርክ የተሰደዱ በርካታዎቹ ሶሪያውያን ፍልሰተኞች ከቤትና አገራቸው በላይ የሆነ ነገር አጥተዋል። በመጀመሪያው ስሙ ብቻ እንዲጠራ የፈለገው የ18 ዓመቱ ሰሚር በርስ በርስ ጦርነቱ ወላጆቹንና አራት ወንድሞቹን እህቶቹን አጥተዋል። በዚያም ላይ እግሩንም አጥተዋል። ይሁን እንጂ እንደገና መራመድ እንደሚችል ተስፋ ያደርጋል።
አልሐምዱሊላህ ረብል ዓለሚን አጥቂ ወልዓፊያ ወመርከዝ ልአጥራፍ
ለእግዚአብሔር ምስጋና ይድረሰውና በሁሉም ነገር ረድተውኛል። ሁሉም ነገር ጥሩ ነው። እግዚአብሔር ተመሰገነ ይሁን። እግሮቼን ትንሽ ያሰለጠን ነው። ቀስ በቀስ የተሻሻለ ሲመጣ አዲስ ሰው ሰራሽ አካል ይቀይራሉ። ደረጃ በደረጃ መራመድ ጀምራለሁ።
የኢስታንቡሉ የአጥንት ህክምና ማዕከል የተቋቋመው በቱርክ ሰብአዊ እርዳታ ተቋምና በዓለም አቀፉ የዶክተሮች ማህበር ነው። በዶክተር ያሳር ታታር ቁጥጥር ዘመናዊ ቴክኖሎጂን ይጠቀማል።
ሱሪያዲኪ አምፑታሲዮኑን ቾክላ አምፑቴሪን ሳይሲኑን ፋዝ
በተለይ በሶሪያ እጆችና እግሮቻቸውን የተቆረጡ ከፍተኛ ቁጥር ያላቸው ሰዎች አሉ። በቦምብ የደረሱ ቃጠሎችም ትልቅ ፈተና ሆነውብናል። ወደ 2405 የሚደርሱ እጅ እግራቸው የተቆረጡ ሰዎችን ረድተናል። እንዲሁም በግምት ወደ 4000 የሚደርሱ የሰው ሰራሽ እጅና እግሮችን ሰርተናል። ይህ ትልቅ ቁጥር ነው። በዚያ አጭር ጊዜ ውስጥ ያን ያህል ሰው ሰራሽ እጅና እግሮችን መስራት የሚችሉ ማዕከላት በጣም ትንሽ ናቸው።
በቱርክና ሶሪያ ባለፈው የካቲት በደረሰው ርዕደ መሬት እጅ እግሮቻቸውን ያጡ በርካታ ሰዎች በማዕከሉ ስራ ላይ ተጨማሪ ስራ ፈጥረዋል። ቱርክ ከኢራቅና አፍጋን ፍልሰተኞች ጋር ከ3 ሚሊዮን በላይ የሚደርሱ የሶሪያ ፍልሰተኞችን ታስተናግዳለች። ፍልሰተኞችን የሚቃወሙ የግድግዳ ጽሑፎች በቱርክ ውስጥ እየበዙ ነው። ከቱርክ ሰብአዊነት እርዳታ ተቋም ሙስጠፋ ኦዝቤክ ይህን ይገልጹታል።
toplumsal olarak şimdi çok sayıda mültecinin gelmesinden dolayı bazı
ትልቅ ቁጥር ካላቸው ፍልሰተኞች መምጣት ጋር በተያያዘ ማህበረሰብ ችግሮች ሊነሱ ይችላሉ። ቱርክ ውስጥ በቅርቡ የታየው የኢኮኖሚ ችግር ለዚህ ተጨማሪ አስተዋጽኦ አድርጓል። በዚህ ላይ ደግሞ በመርጫው ሰሞን አንዳንድ ፖለቲከኞች የፍልሰተኞችን ጉዳይ አንስተውት ነበር።
ባለፈው ግንቦት በነበረው ፕሬዝደንታዊ ምርጫ የፕሬዝደንት ረሲፕ ታይፕ ኤርዶዋን ተፎካካሪዎች ቢመረጡ በሚሊዮኖች የሚቆጠሩ የሶሪያ ፍልሰተኞችን ወደ አገራቸው እንደሚመልሱ ዝተው ነበር። ተንታኞች የኤርዶዋን ድል ለፍልሰተኞች ብቻ ሳይሆን ቱርክ ፍልሰተኞችን እንድታስተናግድ ገንዘብ ለሚከፍለው ለአውሮፓ ህብረትም እፎይታን እንዳስገኘ ይናገራሉ። ሰርሃት ጉቬንስ በካዲር ሃስ ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ናቸው።
ኤርዶዋን በድጋሚ በተመረጡ ጊዜ ምናልባት አውሮፓውያን እፎይታ ተሰምቷቸው ይሆናል። ምክንያቱም ያ ማለት ለአውሮፓ ህብረት መሪዎች ትልቅ ፋይዳ ያለው ነገር ምን እንደሆነ ታውቃላችሁ። የፍልሰተኞች ውል በቦታው ሳይነካ ይቆያል፣ ተግባራዊነቱም ይቀጥላል።
ይሁን እንጂ ፍልሰተኞችን አስመልክቶ በቱርክ ህዝብ ዘንድ ያለውን ቅሬታና አለመረጋጋት ኤርዶዋን ሳይገነዘቡ አልቀሩም። አሁን በሚሊየን የሚቆጠሩ ሶሪያውያን ፍልሰተኞች ወደ አገራቸው እንዲመለሱ ሁኔታዎችን ስለማመቻቸት እየተናገሩ ነው። በሶሪያ አካባቢዎች ከደማስቆ ቁጥጥር ውጪ የሚገነቡ የመኖሪያ ቤቶችን የግንባታ ሂደት ለማፋጠንም ቃል ገብተዋል። ይህን ግብዣ ምን ያህሎቹ ይቀበሉታል የሚለው ወደፊት የሚታይ ይሆናል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ዝግጅታችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። ቀደም ሲል ዛሬ እየተከበረ የሚገኘውን ዓለም አቀፍ የስደተኞች ቀን አስመልክቶ ከተለያዩ ቦታዎች ያጠናቀርናቸውን ዘገባዎች ነበረ ስትከታተሉ የቆያችሁት። አሁን ወደ መደበኛዎቹ ሳምንታዊ ፕሮግራማችን ነው የምናልፈው። ተከታዩ የትምህርት መሰናዶ ነው። በትግራይ ክልል የመማር ማስተማሩ ሂደት ከ50 ቀናት በፊት እንደተጀመረ ቢገለጽም ወደ ትምህርት ገበታ የተመለሱ ተማሪዎች ከሩብ በታች ናቸው ሲል የክልሉ ትምህርት ቢሮ አስታወቀ። እስካሁን ከ1100 በላይ ትምህርት ቤቶች ትምህርት እንዳልጀመሩ የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮሽ ጉኡሽ ገልጸዋል። በሌላ በኩል በመቀለ ከተማ 55,000 ተማሪዎችን ተጠቃሚ የሚያደርግ የምገባ መርሃ ግብር መጀመሩን የከተማው አስተዳደር አስታውቋል። ሙልጌታ ጽባ በጉዳዩ ዙሪያ ተከታዩን ዘገባ ልኳል።
መምህርት አጸደ ገብረ ጻድቅ በመቀለ ከተማ የአይደር አንደኛ ደረጃ ትምህርት ቤት ርዕሰ መምህር ሲሆኑ በአሁኑ ጊዜ በትምህርት ቤቱ የመማሪያ ክፍሎች ውስጥ ተፈናቃዮች የተጠለሉበት በመሆኑ ተማሪዎች ትምህርታቸውን በዛፍ ጥላ ስር እየተከታተሉ እንደሚገኙ ተናግረዋል። በዚህም ምክንያት የመማር ማስተማር ሂደቱን አስቸጋሪ አድርጎታል ብለዋል።
መምህር እያስተማረ ነው፣ እየደከመ ነው የሚል ተማሪዎች ግን በደጅ ሆነው ስለሚበተን አእምሯቸው ይበተናል አይደል? ስለዚህ አይዙትም ማለት ነው፣ አያስተውሉትም ማለት ነው፣ አቴንድ አያደርጉም ማለት ነው። ስለዚህ በጣም ችግር ነው። ዝናብ ሲመጣም ያው ዝናብ ይጥላል፣ ሰሌዳ ሁሉ፣ ዴስክ ሁሉ፣ መጽሐፋቸው፣ ደብተራቸው እንትን ይላል፣ ይበላሻል። እነሱም ተበትነው ቤታቸው ይሄዳሉ። ሶ የማስተማር ሂደቱ በጣም የተዘበራረቀና የተበላሸ ነው።
ተማሪዎች በተለይ ከወቅቱ ዝናብና ከክረምቱ ወቅት መቃረብ ጋር ተያይዞ በዛፍ ጥላ ስር ሆነው ለመማር ይከብዳቸዋል ብለዋል ርዕሰ መምህሯ። በሌላ በኩል በትምህርት ቤቱ የተማሪዎች ምገባ መርሃ ግብር በመጀመሩ ወደ ትምህርት ቤቱ የሚመጡ ተማሪዎች ቁጥር እንደጨመረ ተናግረዋል።
ይሄ የምግብና ፕሮግራም በጣም ጥሩ ነው፣ ምክንያቱም ለውጥ እያመጣ ነው። ተማሪዎችን ወደ ትምህርት ቤት በማምጣት በረሃብ ምክንያት የሚቀሩ ተማሪዎች ነበሩ። አሁን ግን ቁርስ አለ፣ ምሳ አለ ሲባል ተማሪዎችም በጣም ቁጥር እየጨመረ ነው፣ እየመጡ ነው። ስለዚህ በጣም ደስ ይላል። ፊታቸው ስታየው ምግብ አለ፣ ቁርስ አለ ሲባል እነሱ በጣም ደስተኛ ሲሆኑ አንተም ትደሰታለህ። አይ እንኳን መጣልን፣ እንኳን ምግብ ተሰራልን ትላለህ። ስለዚህ እንደሚጨምርና ተሳትፏቸው እንደሚጨምር ያው ይገመታል።
በትምህርት ቤቱ የስምንተኛ ክፍል ተማሪ ፏና ጽጌም የተማሪዎች ምገባ መርሃ ግብር በመጀመሩ ተማሪዎች እንደተደሰቱ ገልጻለች።
አብዛኛዎቹ እየመጡ ነው፣ ደስ ይላል። ሶስት ቀን አድርገናል ምግብ ከጀመርም፣ ተፈናቃይ ምናምን ስላሉ ደስ ይላል። ብዙ በጣም ይቀሩ ነበር በተለይ በተፈናቃይ ምናምን የመቅረት እድል ብዙ ነበር አሁን ግን እየመጡ ነው
የመቀለ ከተማ አስተዳደር የማህበራዊ ዘርፍ ኃላፊ አቶ ጌታቸው ወዳጅ እስካሁን በ26 ትምህርት ቤቶች የምገባ መርሃ ግብሩ እንደተጀመረና በቅርብ ቀናት ውስጥም በከተማዋ የሚገኙ ሁሉም የአንደኛ ደረጃ የመንግስት ትምህርት ቤቶች በመርሃ ግብሩ እንደሚሸፈኑ ጠቁመዋል
የተማሪዎች የምገባና ፕሮግራም እየጀመርን ያለ ነው በ45 ትምህርት ቤቶች 55,000 ተማሪዎች ተጠቃሚ የሚያደርግ ፕሮግራም ነው እየጀመርን ያለ ነው ማለት ነው አሁን ከ45ቱ 19 ትምህርት ቤቶች ገና እስካሁን አልጀመሩም ማለት ነገ ከነገ ወዲያ ይጀምራሉ ብለን እናስባለን ለተማሪዎች ያለው ፋይዳ ምግብና ፕሮግራም ያው ለተማሪዎች አንድ ተማሪዎች እንዳይቆራረጡ ትምህርታቸውን በአግባቡ እንዲከታተሉ ውጤታቸው ጥሩ እንዲሆን ወደ ምንፈልገው ደረጃ እንዲደርስ
አቶ ጌታቸው እንደገለጹት የምገባ መርሃ ግብሩ በመንግስት በጀት የተጀመረ ሲሆን ለጋሽ ተቋማትና ባለሀብቶች በማስተባበር ሽፋኑን ለማስፋት ጥረት በመደረግ ላይ እንዳለ አመልክተዋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በበኩላቸው በክልሉ ከሚገኙ 2492 ትምህርት ቤቶች መካከል 1377ቱ ከሶስት ዓመታት በላይ የመማር ማስተማር ሂደቱ ተቋርጦባቸው ከቆዩ በኋላ ከ50 ቀናት በፊት ትምህርት እንደጀመሩ ገልጸዋል። በኤርትራና በአማራ ኃይሎች ቁጥጥር ስር እንደሚገኙ በጠቀሷቸው 552 ትምህርት ቤቶች ውስጥ እስካሁን እንዳልተጀመረባቸው ተናግረዋል። የክልሉ ጊዜው አስተዳደር በሚቆጣጠራቸው የክልሉ አካባቢዎች የሚገኙ ከ500 በላይ ትምህርት ቤቶች በጦርነቱ በደረሰባቸው ውድመት ከፍተኛ በመሆኑ ከኤርትራ ጋር በሚያዋስኑ ወረዳዎች ውስጥ ያሉት ደግሞ የጸጥታ ስጋት ያለባቸው በመሆናቸው እንዲሁም የተፈናቃዮች መጠለያ በሆኑ ትምህርት ቤቶች የመማር ማስተማር ሂደቱ ገና አለመጀመሩ ዘርዝረዋል። በክልሉ የመማር ማስተማር ሂደቱ ስለመጀመሩ በይፋ ከተገለጸ ወደ 2 ወራት ገደማ ቢሆንም ወደ ትምህርት ገበታ እንደሚመለሱ ከተጠበቀው የተማሪዎች ቁጥር ከሩብ በታች ናቸው ብለዋል የቢሮ ኃላፊው ዶክተር ኪሮስ ጉዑሽ።
ለ5000 ሺህ ተማሪ ከቅድመ አዳማ
ከቅድመ መደበኛ እስከ 12ኛ ክፍል ድረስ ከ560 ሺህ በላይ ተማሪዎች እየተማሩ ይገኛሉ። ይህ አሃዝ ወደ ትምህርት ገበታ ሊመለሱ ይችላሉ ተብሎ ከተገመተው አኳያ ሲታይ አነስተኛ ነው። ከስታቲስቲክስ ኤጀንሲ ባገኘነው መረጃ ላይ ተመስርተን በትግራይ ከ2.4 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ ይመለሳሉ የሚል መነሻ ሐሳብ ይዘን ነው ስንንቀሳቀስ የቆየነው። አሁን ጊዜያዊ አስተዳደሩ ተረክቦ በሚያስተዳድራቸው አካባቢዎች የክልሉን 23% የሚሆኑ ተማሪዎችን ብቻ ነው እያስተማርን የምንገኘው።
ዶክተር ኪሮስ የሽፋኑ ማነስ መንስኤ ሲያስረዱ ተማሪዎች አካባቢያቸውን ጥለው መሰደዳቸው፣ የምግብ እጥረት እንዲሁም በትምህርት አመራሮች በኩል ተማሪዎች ወደ ትምህርት እንዲመለሱ በቂ የማነሳሳት ስራ አለመሰራቱን ጠቅሰዋል። ተማሪዎች ምቹ የመማሪያ ክፍል የሌላቸው በመሆናቸውና በቂ የትምህርት መሳሪያዎች አለመኖራቸው የትምህርት ሂደቱ የተሟላ እንዳይሆን አድርጎታል ብለዋል። በክልሉ በክረምቱ ወራት ዘመነ ትምህርቱን አራዝሞ ተማሪዎች ለማስተማር ቢታቀድም ብዙ ትምህርት ቤቶች ድንኳን ተክለውና በዛፍ ጥላ ስር እያስተማሩ ስለሚገኙ እንዲሁም የወንዞች መሙላት ለገጠር ተማሪዎች አስቸጋሪ ስለሚሆን እቅዱ ቀሪ መደረጉ የቢሮ ኃላፊው ተናግረዋል። ስለዚህም ዘንድሮ ትምህርት በቀጣዩ ሐምሌ ወር የመጀመሪያ ቀናት እንደሚያበቃና በቀጣይ አዲስ ዓመት መስከረም ወር ላይ እንደሚጀመር ዶክተር ኪሮስ ጉዑሽ አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው
በምልአት ነው። አድማጮች እንዲሁም ተመልካቾቻችን የምሽቱን መሰናዷችንን በዚሁ አጠናቀቅን። በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም መሰናዶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች ለማድረስ የፌስቡክ ገጻችንን @voaamharic እንዲሁም በትዊተር #voaamharic በማለት ልታደርሱን ትችላላችሁ። 202-205-3505 የዋትሳፕ ቁጥራችን ነው። የመደመር ምልክትና አንድን ከፊት በማስቀደም ድምጻችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም፣ ደህና ደሩ።